ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ህዳር 3 ቀን 2011 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን እንደተለመደው በዜና እንጀምራለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ የተለያዩ ሀተታዎችን በተከታታይ አሰምተን ከፍላንድ ፕሮግራማችን እየተናቀቃል። አሁን ወደ ዜናው።
በሰባዊ መብት ጥሰትና በሙስና ወንጀል 63 ግለሰቦች የተያዙ መሆናቸውን የጠቅላይ አቃቤ ሕግ አላፊ ዛሬ ህዳር 3 ቀን ለጋዜጠኞች በሰጠው መግለጫ ገልጿል። አላፊው በአዲስ አበባ ብቻ ከሰባት ያላነሱ ድብቅ እስር ቤቶች መኖራቸውን እንዲሁም ተጠርጣሪዎች ወደ እነዚህ እስር ቤቶች አይናቸው ተሸፍኖ የሚወሰዱ መሆናቸውና የተለያዩ የማስተቀያ ተግባሮች ሲፈጸሙባቸው እንደነበር ገልጿል። ከነዚህ የማስተቀያ ወንጀሎች መካከል በኤሌክትሪክ ሽቦ ማስተቀያት፣ ጀልብጦ ማሰር፣ የብልትን ቆዳ በፒንሳ መቆንጠጥ፣ ታሳሪዎች ፀሐይ እንዳያዩ ማድረግ፣ ጫካ ውስጥ ራቁት ማሳደር ጥቂቶቹ እንደነበሩ ተገልጿል። ከዚህም በላይ ሴቶችን በተለያዩ ወንዶች ማስደፈርና በወንዶችም ላይ ግብረ ሰዶማዊ ድርጊት መፈጸም እንደነበርም ተገልጿል። የሰኔ 16ቱ ቦምብ ፍንዳታን አስመልክቶ ስሙን ባይገልጽም በጸጥታው ኃላፊ በጌታቸው አሰፋ ትዕዛዝ እንደተፈጸመም ኃላፊው ተናግሯል። በሙስና ተግባር የታሰሩት 27 ተጠርጣሪዎችም ከሜቴክ ጋር በተያያዘ የመንግስት ፕሮጀክቶችን ያለምንም ጨረታ ከውጭ ሀገርና ከሀገር ውስጥ ገዥዎች በዝምድናና በጥቅም ግንኙነት ይፈጽሙ እንደነበር አስታውቋል። ያልተያዙ ተጠርጣሪዎች መኖራቸውን ተናግሮ ለፍርድ የሚቀርቡት ቁጥር ከዚህ ሊጨምር እንደሚችልም ገልጿል። በምዕራብና በደቡብ ኦሮሚያ ውስጥ የታጠቁ ኃይሎች የመንግስትን ተቋም እያዳከሙ ነው በማለት ለማ መገርሳ ውድለት ሻሸመኔ ውስጥ በተካሄደው የሰላም ኮንፈረንስ ላይ የገለጸ መሆኑ ተነገረ። በአካባቢው የሚንቀሳቀሱ ታጣቂ ኃይሎች ያገዛዙን ባለስልጣናት እየገደሉ ነው። ከታጣቂዎች ጋር የተካሄዱት ውይይቶች መደማመጥ በመታጣቱ ፍሬያማ አልሆኑም። ትምህርት ቤቶችና ሆስፒታሎች እየተዘጉ መሆናቸውንና የተመደበው በጀት በአግባቡ ለመጠቀም ያልቻለ መሆኑንም ተናግሯል። ለአባይ ግድብ ያዋጡት ገንዘብ እንዲመለስላቸው በመጠየቅ ላለፉት 2 ሳምንታት የሥራ ማቆም አድማ አድርገው የነበሩ የአርባ ምንጭ ከተማ መምህራን ካገዛዙ ተወካዮች ጋር ባካሄዱት ውይይት ገንዘቡ በ15 ቀናት ውስጥ እንደሚመለስላቸው ቃል ተገብቶላቸዋል ተብሏል። በተደረገው ስምምነት መሰረትም በዛሬው ቀን ወደ ስራ ተመልሰዋል። እሁድ በምስራቅ ጎጃም በደብረ ማርቆስና በፍኖተ ሰላም ከተሞች የተቃውሞ ሰልፎች የተደረጉ መሆናቸው ታውቋል። ሰልፈኞቹ የራያንና የወልቃይት የማንነት ጥያቄዎች በአስቸኳይ ምላሽ እንዲያገኙም ጠይቀዋል። ከተያዙት መፈክሮች ውስጥም ወልቃይትና ራያ ትግራይ አልነበሩም አይደሉምም፣ ለሰው ልጅ ክብር እንጂ እጅ መስጠት አናውቅም፣ በአዴን ወይም አዴፓ የደገፍንህና ከጎንህ የቆምነው ስምህን ብቻ ቀይረ ከህወሓት ሎሌነት ወደ ኦዴፓ ሎሌነት እንድትተረበት አይደለም። የፌዴሬሽን ምክር ቤት የአማራ ህዝብ ጉዳዮች ላይ እንደ ኮሶ ተጣብቆ መኖር አይችልም የሚሉ ይገኙባቸዋል። የወላይታ ህዝብ እንደ ክልል እንዲደራጅ የቀረበውን ጥያቄ የወላይታ ዞን ምክር ቤት ቅዳሜና እሁድ ከተወያየ በኋላ በሙሉ ድምጽ ያጸደቀው መሆኑን ከስብሰባው አካባቢ ከተገኘው መረጃ ለማወቅ ተችሏል። የምክር ቤቱን ውሳኔ በየደረጃው እንዲያስፈጽሙ ለዞኑ አስተጻሚ አካላትን መመሪያ ተሰጥቷል። ወላይታ ጋር አብሮ መደራጀት የሚፈልግ ብሔርና ህዝብ ካለ በፍላጎቱ መደራጀት እንደሚችልም ገልጿል። ቀደም ሲል የሲዳማ ዞን እንደ ክልል ለመደራጀት የጠየቀው ጥያቄ በደቡብ ክልል ምክር ቤት የጸደቀ መሆኑ ሲታወቅ የወላይታ ዞን ጥያቄ የደቡብ ክልል ምክር ቤት እንደሚቀበለው ይገመታል። እነዚህ ሁለቱ ዞኖች እንደ ክልል ከተቋቋሙ የደቡብ ክልል ህልውና አጠያያቂ ከመሆኑ በላይ በሌሎች የደቡብ ክልል ዞኖች ላይ ምን ሁኔታ ሊፈጠር እንደሚችል ግልጽ አይደለም ተብሏል። በተያያዘ ዜናም በከፋ ዞን የቡና ለማቀፍ የቱሪስት በዓል በካፋ ዞን እንዲከበር በሰላማዊ ሰልፍ ሲጠይቁ የነበሩ የአካባቢ ተወላጆች ጥያቄው ከፋ ከደቡብ ክልል ተነጥሎ የራሱ ክልል መሆን አለበት ወደሚል ጥያቄ ከፍ ማለቱ የተዘገበ ሲሆን ተቃውሞ እሁድ በተለያዩ ከተሞች መቀጠሉና የጎጃም ድልድይ ለመዝጋት የሞከሩ ወጣቶች ከጸጥታ ኃይሎች ጋር መጋጨታቸውን ከቦታው የሚደርሱ መረጃዎች ይገልጻሉ። በአዲስ አበባ ውስጥ የሚገኙ የጎዳና ተዳዳሪዎች ቁጥር እየጨመረ መሄዱ ተነገረ። የጎዳና ተዳዳሪዎቹ በማህበረሰባዊና ምጣኔ ሀብታዊ ቀውሶች ምክንያት ከተለያዩ የሀገራችን ክፍሎች የመጡ ሲሆን በየጊዜው በአፈሳም ሆነ በሌላ መልኩ እነዚህን ዜጎች ከጎዳና ላይ ለማንሳት ቢሞከርም ቁጥሩ እየጨመረ እንጂ እየቀነሰ እንዳልሄደ ለማወቅ ተችሏል። የአዲስ አበባ ማህበራዊ ጥበቃ ፈንድና ሴፍቲኔት ኤጀንሲ የተባለው ድርጅት ቃል ከተገባለት 34 ሚሊዮን ብር እርዳታ ውስጥ ያገኘው 6 ሚሊዮን ብቻ መሆኑን ገልጾ የተወሰኑትን ለማንሳት ቢሞክርም ቁጥሩ እየጨመረ መሆኑን ገልጿል። ቢቢሲ የተባለው የዜና ተቋም የአመቱ ሀሰተኛ ዜናዎች በአፍሪካ በሚል ርዕስ ሰፊ ዘገባ አቅርቧል። ተቋሙ በአፍሪካ ውስጥ የተደረጉት የሀሰት ዜናዎች ምን አይነት ጉዳት አስከትሏል በሚል ባካሄደው ጥናት በአምስት የአፍሪካ ሀገሮች በናይጄሪያ፣ በኬንያ፣ በታንዛኒያ እና በደቡብ አፍሪካ እንዲሁም በኢትዮጵያ የተላለፉ የሀሰት ዜናዎችን ዘርዝሮ ያስከተሉት ጉዳቶችንም አስቷል። ከአምስቱ የሀሰት ዜናዎች መካከል በሶስተኛ ደረጃ የቀረበው የኢሳት ቴሌቪዥን ብሔራቸው ኦሮሞ የሆኑ ግለሰቦች ሶማሌዎችን ጥልቀት ወዳለው ጉድጓዶች በመወርወር እንደገደሏቸው የሚያስመስል የሀሰት ቪዲዮ ማስተላለፉና በዚህ ሀሰተኛ ቪዲዮ ምክንያት ጅቡቲ ውስጥና ሶማሌ ውስጥ የሚኖሩ የኦሮሞ ብሔረሰብ አባላት ጉዳት እንደደረሰባቸው ገልጿል። ኢሳትም ያስተላለፈው ቪዲዮ ትክክለኛ አለመሆኑን ገልጾ ይቅርታ ጠይቆበታል ብሏል። ዜናው በዚህ አበቃ። ባህል ከፖለቲካ ህይወት ሲስማማ ማጌጫ ሲለያይ ደግሞ ማላገጫ ይሆናል። ስለ ባህል የሚያውቁ ሰዎች ባህል ከህዝብ ጋር ብቻ ሳይሆን ከጊዜ ጋር ያለውን ቁርኝት አይዘነጉትም። ባህል አንድ ቦታ ላይ ቆሞ የሚጠብቅ አይደለም፣ ይለወጣል፣ ይታደሳል፣ ይስተካከላል፣ አልፎም ሊጠፋ ይችላል። ባህል አዝጋሚ ለውጥን የሚከተል መሆኑ ይዘነጋና በሰርነቀል ለውጥ የሚመጣ አለመሆኑ ይስፋትና እንደ ፖለቲካው በአንድ ቀን ጀንበር ለውጥ የሚታይበት አድርጎ በመመልከት ስህተት ይፈጸማል። በነበረ የድሮ እይታ ባህልን መጠበቅ ከለውጥ ጋር ከዘመናዊነት ጋር ያጋጫል። የአሁኑ ወጣት ከድሮ ወጣት የተሻለ እድል የገጠመው በመሆኑ የሚወርሰውንና የሚተወውን ያውቃል። ዘመኑን የግንዛቤ ደረጃው በሚፈቅደው አይነት ስለሚረዳው አቀባበሉ ለየት ይላል ይችላል። ለምሳሌ አድርባይነትን፣ በጋራ ጉዳይ ላይ አያገባኝም ማለትን ወዘተ ወጣቱ አልቀበልም ቢል ሊወቀስ አይችልም። እንደ አንዳንድ ወላጆች ፍላጎት በዘረኝነት ስሜት ውስጥ ለመዘፈቅ ፈቃደኛ ያልሆነ ወጣት ባህሉንም ሆነ ወላጆቹን እንዳላከበረ ተደርጎ መቆጠር የለበትም። ለምሳሌ በቀደመው ትውልድ ባህል ውስጥ የሚታየውን የማስመሰል ጸባይ አልጋራቢል ወጣቱ እንዳዋቂ ሊታይ አይገባውም። እንዲህ ነው አንድ አዛውንት ከጓደኞቻቸው ጋር ተቀምጠው ሲወያዩ ጀርመን ስራዋ ጥቅ ነው ይባላል ሲሉ ወጋቸውን ጠረቁ። እንዴታ ጀርመንማ ጥቅ ነች አሉ ሁሉም ባንድነት። ምን ያህሉ ስለ ጀርመን ያውቃሉ? በጀርመን ቃል ተጠቃሚዎች ናቸው ወይን የሚለውን ጥያቄ እናቆየውና ሁሉም የስምምነት ቃላቸውን እንደተነሰሩ ብቻ እንረዳ። አንደኛው ሰው የተስማሙበትን ሐሳብ በመለወጥ ግንኮ አሜሪካ አንደኛ ነች ይባላል ብለው ሲሉ ኦ አሜሪካማ አንደኛ ነች አሉ ሁሉም ባንድነት። ይህ አይነቱ ሁኔታ በአንድ ሐሳብ ላይ የመወሰን የመረዳት አቅም በማጣት የተፈጠረ ሳይሆን የማስመሰል ደዌ መስሎ የማደር በሽታ የተጠናወተን መሆኑን የሚያሳይ ነው። ጀርመንም አሜሪካም ሁለቱም አንደኛ ሊሆኑ ከቻሉ የውይይቱ ጭብጥ የቱ ላይ ነው ማለት ይቻላል። ወጣቱ ይህ አይነቱን ልምድ ባህል አድርገ ያስይባል አሻፈረኝ ቢል ሊመሰገን እንጂ ሊወቀስ አይገባውም። መሰረታዊው ችግር ይታወቅ ሲባል በቅድሚያ የፖለቲካ ካድሬዎች እየተለዋወጡ የዓላማቸው ማራመጃ ስላደረጉት ባህል የመበረዝና የመጥፋት እድል የገጠመው መሆኑ ግንዛቤ ማግኘት ያስፈልገዋል። የባህልን አዝጋሚ ለውጥ ተጋፍቶ እንደ ፖለቲካው ስርነቀል ማድረግ እንደማይችሉ የተረዱት ካድሬዎች በዘመን ውስጥ ቢያልፉም የካድሬን የበረዛ ምኞት የሚወርሱ በየጊዜው ስለሚከሰቱ ሀገርን ተርሞ ጥጃ እንዲሉ ያደርጓታል። በአሁኒቱ ኢትዮጵያ የቱ የማን እንደሆነ በማይታወቅበት ሁኔታ ላይ ያለውን የባህል ቅርስ ሁሉም ጎሳ የኔ ያለ ለራሱ ለማድረግ እንዲሯሯጥ እየተደረገ ነው። በወያኔ የዘር ፖለቲከኞች ግፊት የሚደረገው ይህ አጓጉል ጮሌነት የባህል ቀውስ እየፈጠረ በመሆኑ ጃኖልስ ቦይላይ ታምዘን የታወቀ መሆኑ ቀርቶ ያማራ መገለጫ እንዲሆን ተደርጓል። እርግጥ ነው ይህ አለባበስ ከነገስታቱ መንግስታት ጋር ተያይዞ የመጣ ሊሆን ይችላል። ነገር ግን የአማራው ብቻ ሳይሆን የኦሮሞም የጉራጌውም ሌላውም ሹማምንት የሚለብሰው እንጂ ተራው ህዝብ የአይነት ያለባበስ ባህል አልነበረውም። የሸዋ አማራ ባናውን ቁምጣውን ነው የሚያውቀው። የኦሮሞም የትግሬ የጉራጌም ወዘተ ገበሬ በጉርድ ሱሪ ነው የሚታወቀው። እርግጥ ነው አዳዲስ ባህሎች መፍጠር ስህተት የለውም። ነገር ግን ከቀድሞ ባህል ጋር ሲተሳሰር የህዝብ ይሁንታ የሚያስፈልገው ይሆናል። ይህ አይነቱ ሁኔታ የሚፈታው በተቋም ደረጃ በሚመራ ጥናት ላይ ተመርኩዞ እንጂ የለውጥ ወራሾች፣ ፍትህ አንጋሾች፣ አንድነት ለፍላፊዎች፣ ጎሳ አራማጆች ሁሉንም ነን የሚሉ የፖለቲካ ሰዎች የሚተበርኩት መሆን የለበትም። እነዚህ የድል አጥፊያ ባለ ኮሌክታዎች ለከራባታቸው የሚስማማ ቀለም እየመረጡ የህዝቡ ባህላዊ ልብስ የነው በማለት በቋንቋ ሸንሽኖ ለመለያየት ያደረጉት ሙከራ ሲከሽፍባቸው በባንዲራ ባለባበስ የኢትዮጵያን ህዝብ ለመለያየት የሚያደርጉት ጥረት ተከታታይ ሙከራቸው መሆኑ መታወቅ አለበት። ይህ አይነቱ ሁኔታ በግለሰቦች የሚፈረረክ ሳይሆን ህዝብ ፈቅዶና መርጦ የሚያደርገው መሆን አለበት። የቤተሰብ አመጋገብ፣ አለባበስ፣ አነጋገር ወዘተ ስልት የተገኘው ከጎረቤት መሆኑን የጎረቤት ልማድ ወደ ቀበሌ፣ የወረዳ ልማድ ወደ አውራጃ እንዳመችነቱ በገበያ፣ በሞት፣ በሰርግ፣ በትውልድ፣ በውልደት ወዘተ ላይ በሚደረጉ ግንኙነቶች ይስፋፋል፣ ይወራረሳል፣ ይደባለቃል፣ የራሱን ይሰጣል፣ ከሌላውም ይወስዳል። በዚህ አይነት ተስፋፍቶ ነው ወደ ሀገር ባህልነት ደረጃ የሚደርሰው። ባህል የህብረተሰብ ልምዶች ምርጥ ቅርስ በመሆኑ እንደ ኢትዮጵያ ባሉ ሀገራት ውስጥ የልዩነት ማንጸባረቂያ ለመሆን የሚበቁ አይደሉም። ያም በመሆኑ ነው ፋቂ፣ ሸክላ ሰሪ፣ አንጣሪ ተብሎ የሚጠራው ከሁሉም ጎሳዎች አባል የሆነው ማህበረሰብ ያስገኘውን የእደ ጥበብ ስራ ቢያን አማራው፣ ኦሮሞ፣ ወላይታው፣ ጉራጌው፣ ትግሬው ባህሌ ለማለት የበቃው። ዶርዜው የሸመነውን ቡልኮ፣ ጋቢ፣ ጃኖ፣ ኩታ፣ ነጠላ፣ ቀሚስ የኔ ነው ማለት የተቻለው በምስራቅ የበቀለው ጥጥ፣ በሰሜን የዳበረው የፈትል ስራ፣ ከደቡብ ሽመና ጋር ተዋዶ የተገኘው ጥበብ፣ አንድ ጎሳ በባለቤትነት የሚታወቅበት የባህል ንብረት አይደለም። የቱ ባህል ነው ሳይቀላቀል የኔ ለመሰኘት የሚበቃ ባህል የፈጠረው? ይህ ማለት መጠነኛ የሆኑ ልዩነቶች ይጨፍለቁ ማለት ሳይሆን ቢያንስ የልዩነት መገለጫ ተደርገው መታየት አይገባቸውም ለማለት ነው። በሙዚቃው ላይም የበለጠ ትስስር እንዳለ በፕሮግራሞቻችን ላይ ሁሉ ለማየት ሞክረናል። ፍኖተ ዲሞክራሲ ልዩነትን የሚያከብረውን ያህል አንድነትን፣ ውህደትን፣ ተመሳሳይነትን ጨፍልቀን እንለፍም ለሚሉ መንገድ ጠርቆ የሚያሳልፋቸው አይሆንም። በመሆኑም ነው የወያኔ ማደጎች ኢሃፓን ሀገር ውስጥ እንዳይገባ የሚከላከሉበት ዋናው ምክንያት። የህዝቡ አንገብጋቢ ጥያቄ ባህል መፈብረክ አይደለም፣ ሰላምን ማምጣት ነው። ሰላምን ለማስፈን ደግሞ በቅድሚያ የሀገሪቱ ችግር በአንድ ወገን ውሳኔና በጎ ፈቃድ የሚፈታ ለመሆኑን ተገንዝቦ ማንንም ያላገለለ የምክክር ጉባኤ በመፍጠር በሽግግር አስተዳደር ስር ለመንቀሳቀስ መወሰን ያስፈለገው የሀገሪቱን ህዝብ በሙሉ የጊዜውን ባለስልጣናት ጨምሮ የመከላከያ ሰራዊቱን፣ የባህል ውክልና አለን የሚሉት ተማሪዎችን፣ አስተማሪዎችን፣ ሰርፍ አደሮችን፣ ስራ አጦችን፣ ፖሊሶችን፣ የሀገር ሽማግሌዎችን፣ እናቶችን ሙሉ ፈቃድና ትብብር የሚጠይቅ ጉዳይ ነው። ሀገር በአንድ ግለሰብ፣ በአንድ ቡድን፣ በአንድ ዘር ተመስረታም ተጠናካም አታውቅም። በሰላም ለመንቀሳቀስ እንዲቻል ሁሉም የራሱን አስተዋጽኦ ማድረግ ተገቢ እንደሆነ መረዳት አለበት። እስካሁንም ድረስ የኢትዮጵያን ህዝብ ሰቆቃ እንዲራዘም ያደረጉት መሪዎች የስልጣን ሱሰኞች እንጂ የህዝብ አይደሉም።
የጊዜያዊ አስተዳደራዊ ተግባር በህዝብ መሃል ተፈጥሮ የቆየውን ጥላቻ በመወቃቀስ በመካፈል በይቅርታ መፈታት ዘላቂ የሆነ ፍትሃዊ የምርጫ አካል በመፍጠር ህግን ህዝባዊ እንዲሆን ሁሉም ዜጋ እንዲካፈልበት በማድረግ የስልጣኑን ባለቤት ህዝቡ መሆኑን በማረጋገጥ ወዘተም የሚጠናቀቅ ይሆናል። አለበለዚያ ግን የኔ አውቀልሃለሁ እኔንም ሰማ ፖለቲካ ተሞክሮ የከሸፈ በመሆኑ ፋይዳ እንደሌለውና የህዝብን የሥራ ዘመን መቀለጃ ለማድረግ የተወጠነ መሆኑን ግልጽ ሊሆን ይገባል። የኢትዮጵያ ህዝብ የዘር አገዛዝን እንደማይፈልግ አሳይቷል። ለምንድን ነው አዲሶቹ ሹሞች የወደቀውን የወያኔ የዘር አገዛዝ በተለሳለሰ ቋንቋ መልሰው ሲጭኑብን የፈለጉት የሚፈልጉት ብሎ መጠየቅ የግድ ነው። ሁሉንም ደምሬ አንኳኩቼና አጫጮኬ አስገብረዋለሁ ብሎ ማሰብ ቢያንስ ትውልዱንም ዘመንንም አይነጥንም። ይህ አይነቱን መንገድ መንግስቱም መለስም ተጉዘው ተሰባብረውበታል። ረጋ ብሎ ማሰቡ ተገቢ ነው። ቁምጫው ለመንግም ለመልስ ያተረፈው ነገር ቢኖር የኢትዮጵያን ህዝብ ተቆቃ ማራዘም ብቻ ነው። አሁንም ቢሆን የኢትዮጵያ ህዝብ ጥቅምና መብት እስካልተረጋገጠ ድረስ ይሱም ተባለ አብይዬ የወቅቱ ድራማ ማድመቂያ ሰሞን አያልፉም። ይልቁንስ አይቀሬውን የህዝብ ድል ለማፋጠን ሁሉም የድርሻውን ይወጣ። ኢታፓ በየፈፋው ወለም ዘለም ለሚለው ሁሉ የወይገሻ መክሩን ከመስጠት ተቆጥቦ አያውቅም። አሁንም የምንራመድበትን እንመልከት። መውደቂያችንን እንወቅ ብሎ ማለቱ አስፈላጊ ይሆናል። ባህል ከፖለቲካ ሲያብር ማጌጫ ሲለያይ ደግሞ ማላገጫ እንደሆን በጥንቃቄ እንራመድ። ድል ለኢትዮጵያ ህዝብ።
ሁሉም ነው ሀገር ከነካው
በሀገር ወዳዶች ላይ ዘመቻ ወያኔ ለስልጣን ከመብቃቱ በፊት በጠላትነት ፈርጆ ያጠቃው ኢህአፓን ነበር። ይድህንም እንዲሁ ሁለቱ ኃይሎች አቋማቸው የተለያየ ቢሆንም ኢትዮጵያ በማለታቸውና ለኢትዮጵያ በመቆማቸው ጠላቶቹ ነበሩ። በኢድህ በርካታ የትግራይ ተወላጆች ተሰልፈው ነበር። በኢህአፓም እንዲሁ ይህ ለወያኔ ስጋትና ጭንቀት ነው። ዛሬ ታሪክን ገልብጦና አስገልብጦ ለኢትዮጵያ የታገለ ሊያስመስል ቢጥርም ለኢትዮጵያ ታግለው የተሰውት በትግራይ ጦር ሜዳዎች የኢህአፓና የኢድህ ታጋዮች ነበሩ። ወያኔና ጭፍሮቹ ባያነሷቸውም ታሪክ ግን በክብር መጽሐፉ መዝግቧቸው ይገኛል። በኢህአፓ ላይ ለምን ጠላት በዛበት? ስልትና ዘዴ ጎድሎት ነው? አቋሙ ተበላሽቶ ነው? አይደለም ነው መልሱ። ኢህአፓ ላይ ጠላት የበዛበት በኢትዮጵያ የተነሳ ነው። ለኢትዮጵያ ብሎ በመነሳትና መቼም ቢሆን በኢትዮጵያ ላይ ሊደራደር ዝግጁ ባለመሆኑ ጸረ ኢትዮጵያ የሆኑ ሁሉ በጠላትነት መደቡት። የአካባቢ ኃይሎችም ለጠባቦችና ገንጣዮች ሲረዱ ኢህአፓን አገለሉት። ምዕራባውያንም በአገራችን ላይ የነበራቸውን የበላይነት ድርጅቱ የተቃወመ በመሆኑ ከዚያን ጊዜ የጠመዱት እስከዛሬ በዚያው አሉ። አክራሪ ብሔረተኛ ነው ይሉናል ሲተነትኑን። ወያኔ፣ ሻዕቢያ፣ ኦነግ ወዘተ ድርጅቱ በኢትዮጵያ አንድነት በማመኑ እንደ ጠላት ፈርጀውት በቻሉት መንገድ ሁሉ አጥቅተውታል። አንዳንድ ታሪክን አጣማሚዎች ድርጅቱ ከሻዕቢያ ጋር ሆኖ ኢትዮጵያን ጎዳ ሲሉም አድምጠናል። ድርጅቱ ይህን መርጦ በነበር ዛሬ ኢትዮጵያን ቀጥቅጦ የሚገዛት ኢህአፓ እንጂ ወያኔ አይሆንም ነበር ማለት እንችላለን። አገራችንን ሽጠን ለስልጣን ልንበቃ ባለመፈለጋችን ከአረቡም ከሻዕቢያም ከፈረንጅም ልናገኝ የምንችለውን ሁሉ አንፈልግም በሚል ትተን በተወሰነ ደረጃም ተጎድተናል። ዛሬ ለምሳሌ የአሜሪካ ድምፅ ሬዲዮ መሳሪያ የሆነው የአማርኛ ክፍል ጸረ ኢህአፓዎችና ጸረ ኢትዮጵያዎችን መድረክ ሰጥቶ የሚያስለፈልፈው አለምክንያት አይደለም። አገር ወዳድ ኃይሎችን ነጥሎ ለማራቅና አፍቅሮ ወያኔነት የያዛቸውን ባንዳና አንጃዎች እንዲሁም የአሜሪካ ቅጥረኞችን ወደፊት ለማምጣት ነው። ወያኔና ሻዕቢያ አብረው ድርጅቱን ሲወጉ ደርግ ደግሞ በቀይ ሽብር ያጠቃል ነበር። ፍስሐ ደስታም ትግራይ አዲግራት መጥቶ የሰራዊታችን ትኩረት መሆን ያለበት ኢህአፓ ላይ ነው በሚል ለወያኔ ግልጋሎቱን ይሰጥ እንደነበረም አረሳንም። ኢህአፓ የትግል ስልትና የመደራጀትን ችሎታ በሰፊው ማወቁን በተግባር ያሳየ ሲሆን ዋናው ችግሩ ሆኖ የተገኘው በኢትዮጵያና በህዝቧ ጥቅም ቅንጣትም አልደራደር ማለቱ ነው። ዛሬም ይኸው የጸና አቋማችን ችግሮችን ጋሬጣዎችን ደቅኖብናል። የደርግ ደጋፊ ሶቪየት ህብረት ከሆነች በኋላ የድርጅቱ ትኩረት በሷ ላይ እንጂ በአሜሪካ ላይ ባይሆንም ዋሽንግተን ቂሙን ይዞ ኢህአፓ ወደ ስልጣን ካመራ ለአሜሪካ አይበጅም በሚል ይኸው እስካሁንም ተጻሮን ይገኛል። የቋራን መሬት ሱዳን ሊዝ ሲነሳ ከህዝብ ጋር ሆነን ቆመን ከሽንፋ ባሻገር ባንገታው ኑሮ መሬቱን ስፈርበት ብለነው በነበር እንደ ወያኔ ሱዳን ለወያኔ ሳይሆን ለድርጅቱ ሰፊ እርዳታ በለገሰ ነበር። ሳውዲ አረቢያ፣ ሊቢያ፣ ሱዳን፣ ሶማሊያ፣ ምዕራባውያን፣ መስኮብ ወዘተ ሁሉም የተቃወሙን ኢትዮጵያን በጎዱበት ስለተቃወምናቸውና ስለታገልናቸው ወይም ክህደት ባንዳነትን ሲጋብዙን ወግዱ ስላልን ነው። ከዚህ በፊት እንዳስረዳነውም የድርጅቱ ጸር የሆኑት አንጃዎችም የፈሉት በመሰረቱ ከጨቋኝ ገዢዎች ጋር ሰምረን እንስራ ፍርፋሪ እናገኝ የሚል አቋም በመያዛቸው ነው። የመጀመሪያው አንጃ አቋሙ ከፋሽስቱ መንግስት ጋር እንተባበር የሚል ሲሆን የመጨረሻው እኩይ አንጃ ደግሞ ለወያኔ ፈርመን አፊዳቪት የወያኔን ህግ አገዛዝ ተቀብለን ሁለገብ ትግልን አሽቀንጥረን ትተን እጅ እንስጥ በማለቱ ነው። ሰሞኑን የአሜሪካ ድምፅ ሬዲዮ መድረክ ሰጥቶ የሚያስጮኸው ይህ አንጃ አንድ የራሱ መሪ በጻፈው መጽሐፍ የተለየ ነው እኛ ከወያኔ ጋር እንስራ በማለታችን ነው ሲል አስረግጧል። ይህንንም ከጨቋኝ ከወያኔ ጋር ሰምሮ መገኘት የሚለውን አቋም ደጋግመው ከያዙት ጋር ኢህአፓ ሊሰራበት የሚችል ሁኔታ ባለመኖሩ ቃል ኪዳናቸውን ካፈረሱ መለየት የግድ ሆኖበት ተገኝቷል። ወያኔና አሜሪካ ይህን አይነት ቡትቶችን ሰብስበውና ፍራሽ አዳሽ ሆነው ዛሬ በድርጅቱ ላይ ሊያሰልፉ መጣራቸው የሚጠበቅ ነውና አጥብቀን እንታገላቸዋለን። እውን ህልውና ካላቸውና ለህዝብ ትግል እንቅፋት ከሆኑ ማለት ነው። በኢትዮጵያ ላይ ክህደት የፈጸሙ ማፈሪያዎች ሁሉ በኢህአፓ ላይ ቢነሱ የሚጠበቅ ነው። ድርጅቱን ለማግባባትና ለኢትዮጵያ በማይጠቅም አቅጣጫ ለማስጓዝ ብዙ ጥረቶች ተደርገው ሁሉም ከሽፈዋል። የተወሰኑ ከዳተኞችን ሊያገኙ ቢችሉም የከዱት ደግሞ የለመደባቸውና ድርጅቱን ቀደምም ጎድተው ወጥተው በይቅርታ የተመለሱ ናቸው። የሶማሊያ፣ የሻቢያ፣ የወያኔ ሰጎገብ ሆነው ድርጅታችንን ሊጎዱ የጣሩና የተቋቋምናቸውም ነበሩ። ጥቂቶች የዚያ የሰጎገቦችን ጉዳት ለማድረስ ችለው ግን ለተወሰኑት ዋጋቸውንም ልንሰጥ ችለናል። በሐሳብ ልዩነት የተነሳ በቅራኔ አያያዝ ያደረግነው ስህተት የለም ባይነን። ወያኔ ጋር እንንጎንበስ ላሉትም ጉባኤ ጠርተን ሐሳባቸው ተቀባይነት ሲያጣ በሌሊትም በጠዋት የፈረጠጡ የወጡ ሲሆን ወንጀላቸው ግን የድርጅቱን ስም ሊቀሙ መነሳታቸውና እነሆ ህልውና ባይኖራቸውም ለወያኔ አሜሪካ ሊያገለግሉ መጣራቸው ነው። ወደ ሀገር አልጠራ አላስገባ ያላቸው ፋይዳ ቢስ መሆናቸውን ጠንቅቆ አውቆና ንቋቸው ራሱ ወያኔ ነው። ሻቢያ ከወያኔ ጋር ቅራኔ ቢገባም አብረነው ልንሰለፈው ያልቻልነው ስልትና ታክቲክ ዘዴ በማጣት ሳይሆን ያ ቢሆንማ ሱዳን ከወያኔ ሲጣላ ሱዳንን ተጠቅመን ኢአግን መስርተን ወያኔን ባልተዋጋን ነበር። የሚያዋጣ መንገድ ሆኖ ባለማግኘታችን ነው። ወደዚያ ቀኑት የሌሎች ተመክሮ የእኛን ድምዳሜ ትክክለኛነት አረጋግጧል። አንጃዎቹ እንዳሉት ከወያኔ ጋር በፊርማና በሰላም ተዋውሎ ዴሞክራሲ ተረጋግጦ መታገል ቢቻል ኖሮ ድርጅቱ በደርግም ጊዜ ብሎ እንደነበረው የሰላሙን መንገድ በመከረው ነበር። በለንደኑም ጉባኤ ሆነ በአዲስ አበባው የሽግግር ጉባኤ ኢህአፓ ኢዲሃቅ እንዳይደርሱብኝ ያለውና በአሜሪካኖችም አበጀህ የተባለው ራሱ ወያኔ ነው። የቂም ነገር ሳይሆን ለፍልጣን የበቃው የበቁት ኃይሎች ይዘትና መሰረታዊ ጠባይ ህዝባዊነት ወይም አምባገነንነት ነው ነበርም ዋናው ጉዳይ። ወያኔን መቼም ቢሆን መቼ ኢትዮጵያን ሊታደግ ሳይሆን ሊያወድም ሊያጠፋ የመጣ ዘረኛ ቡድን መሆኑን በሚገባ ስላወቅን መሰል ውዥንብር ውስጥ መቼም ዘው አላልንም። የዛሬ አቋማችንም የተለየ አይደለም። ከአድርባዩም አቃርኖን ያለው ይኸው ጽኑ አቋማችን ነው። ድርጅቱ ለምን በብሔር ተደራጃችሁ ሳይል በዚህ መልክ ከተደራጁት ጋር ኦነግንም ጠቅሎ ህብረት ለማድረግ ሞክሮ ሁሌም የከሸፈው ቡድኖቹ በኢትዮጵያና ኢትዮጵያዊነት ላይ ባላቸው ችግርና ግንጠላን አመቻቹልን ባይነት ነው። የደግ ርዝራሽ ደግሞ ህዝብ ይወስናል ቢባሉም ኢህአፓ ከመጣ አንጠልጥሎ ለፍርድ ያቀርበናል በሚል ድርጅቱን ማውገዝና ማደናቀፉን መርጠው ይገኛሉ። እነዚሁ ወንጀለኞች በሰሞኑ ከወያኔ ጋር ሰላም፣ ከተሾመው ኦህዴድ ጋር ከጎኑ መቆም በሚል መናኛ አቋምን ሲሰብኩ እየሰማን ነው። ኢህአፓን ሳይሆን ከሃዲዎችን የትግል ተመክሮ ያላቸውና እየታገሉ ያሉትንም ሳይሆን የፖለቲካ መናኛዎችን የሚመርጡት የሚያስቀድሙት አለምክንያት አይደለም። ለፈረ ኢትዮጵያ ኃይሎች ሁሉ የማንመችና የምናስጨንቅ ኃይል ሆነን መቆየታችን መገኘታችን ደግሞ ያኮራናል፣ ያስደስተናል። ህዝብና አገራችንን አልካድንም ማለት ነው። ጸንተንም ቆይተናል ማለትም ነው። ያዝ ለቀቅ ሳይሆን ያዝ ጠበቅ መመሪያችን መሆኑን የሚያሳይ ነው። ያልፋል እስኪያልፍ ግን ያልፋል በሚል ትግሉን ከአርባ ዓመት በላይ የተያያዝነው በጭቁኑ ህዝብ አሸናፊነት ሙሉ እምነት ይዘን ስለቆየንም ነው። ርዕዮታችን ሰፊው ህዝብ አሸናፊ ነው ስለሚለን ሁኔታው ሲጠጥር መክዳትን መቼም ልንቀበል ሳንችል፣ መቼም የትግል ታሪካችንን ሳናቆሽሽ ሳናረክስ ለመቀጠልም ችለናል። ጽናት የእምነት ጉዳይ ነው። ትግሉ ሲከር ብተናን ያቀነቀኑና ችግር ሲበረከት ትግልና ቁም ብለው የነበሩ ቡከኖች ውለው አድረው ለወያኔ እንስገድ ቢሉ የሚያስገርም ሊሆን አይችልም። ወያኔ የሚኸው እስከዛሬ በቂ ባሪያ አለኝና አልፈልጋችሁም እንዳላቸው አለ። ያተረፉትም ቅሌትና ውርደት ከሃዲ አንጃ የሚለውን ስያሜ በመሆኑ ከአስር ዓመት የፖለቲካ ምድረ በዳ ወጥተው እንደገና ለወያኔ ሎሌ ለመሆን ደፋ ቀና ሲሉ ማየትም ተገደናል። ጽኑ ጓዶች እንደሚሉት ግን ኢህአፓ አንድና አንድ ብቻ ነው ጸንቶ የታገለ። ለዚህም ነው የኢትዮጵያ ጠላቶች አሁንም ትኩረት ሰጥተው የሚታገሉት በቀጥታም ሆነ በካሃዲዎችም አድርገው የሚያጠቁት ወያኔን በዲሞክራሲ መጠርጠር ድመትን በቆሎ መጠርጠር ነው። ለዚህም ነው ከወያኔ ጋር መሞዳሞድ ወይም ቡችላ ለመሆን መነሳት ስልጡን ፖለቲካ ሳይሆን በክህደትና ጭፍን መሃይምነት የሚፈረጀው። የሚያሳዝነው ግን ስልጡን ሆነን ያሉት የዚህ ክህደትና ድንቁርና እንደገና ነጸብራቅ ሆነው ሲገኙ ነው። በአገር ጎጃዶች ላይ ዘመቻ የወያኔና መሰሎቹ ጸረ ኢትዮጵያ ባዕዳንም ተልዕኳቸው ነው። ሊተውት አይችሉም። በመሆኑም ጸረ ኢህአፓነታቸው የሚጠበቅ ነው። ኢህአፓ አገርና ህዝብን ቢክድማ ኖሮ በሰሞኑም ግብጽ በቀጥታም ሆነ በሻዕቢያ በኩል አጋሩ ሆኖ በተገኘ ነበር። የሀገር ጠላቶች ግን የኢህአፓ ወዳጆች መቼም ሊሆኑ ስለማይችሉ ያልተቀበልናቸውና ወደፊትም የማንቀበላቸው ነን። አገራችንን እንወዳለን። ከአርባ ዓመታት በላይ ሳንቆሽሽ ተስፋ ሳንቆርጥ ለኢትዮጵያ የታገልነው ለዚህም ነው። ዛሬም ጸረ ወያኔ ትግላችንን አጠንክረን የቀጠልነው ለኢትዮጵያና ለህዝቧ መስዋዕት የሆኑት ጓዶቻችንን ቃል ኪዳን አክብረን በመገኘታችን እንጂ ህዝብን ከፍተን ለባለ ነፍጥ በመጎንበሳችን አይደለም። ዛሬም ትግላችን ይቀጥል የምንለው ኢትዮጵያና ህዝቧን ስለምንወድና ወያኔ ካልተወገደ መብታችንም አገርም አይከበሩም ስለምንል ነው። ክህደት አልለመደብንም። ጓዶችም አርበኞችም አላስተማሩንም። ፍርሃትና እጅ መስጠት፣ ሆድ አስቀድሞ አገርን ህዝብን መካድ ከኢህአፓ ተጻራሪ ናቸው። ለዚህም ነው አንጃውን ባንዳውን ፋሽስቱን ጠባብ ዘረኛውን ታገልን እንጂ ቀኝ ገዢዎችን ታገልን እንጂ ዘራፊዎችን ታገልን እንጂ በአጠቃላይ ጭቆናና ጨቋኞቹን ታገልን እንጂ መቼም ቢሆን መች ላንዳፍታም እጅ ሰጥተን የማናውቀው። ጸረ ወያኔ ትግላችን ይፋፋም። ባንዳና ከሃዲ ትግላችንን አያደናቅፍም።
ቅንነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለመው መብራት የእውነት ብርሃን ፋና እምነትና ፍቅር ኢትዮጵያዊነት ነው እናጨንፋለን ግንባርክን አሳየ
የኪራይ ዶክተሮች
አይነት ዘመን ነው ዘመነ ብሳና የሚከራይ ዶክተር ልክ እንደ መኪና እዲያ የሰው ስም አልብሶ ውሻ ብሎ አሻጋሪ ምን አይነት ጊዜ ነው ጊዜ አሳፋሪ ከአስር ዓመት በፊት የነከሰኝ ውሻ ንስሐ ሳይገባ ለጣለው ጠባሳ ለክህደቱ መርሻ ሁለት ምርኩዝ ይዞ ዶክተር ተከራይቶ ገብቷል መናገሻ ያኔ እኩል ሌሊት ያመለጠኝ ጠፎ ገባው ለሸገር ፈጣሪውን ክዶ አዲስ ጌታ አግኝቶ ሆኖም ቦቢ ቁስል ስላለበት ከመቀመጫው ላይ አይስም አያስነጥ እንደ ልቡም አይጮም እንዳሻዋ ይቧርግ ወጥቶ በአደባባይ እኮ መቼም በበላበት አይደል ውሻ ውሎ አዳሪ ጭራውን ቆልፎ አንገት ደፍቶ ነዋሪ የድመትን ያህል ስለሌለው ድፍረት በሾኮና ሊያድር ታስሮ በሰንሰለት ከነማናንሼ በተባለው ጉዞ በዶክተሩ ታዝሎ ሁለት ምርኩስ ይዞ ይሉንታ ማያውቀው ሀፍረት አልባ ውሻ ሙሉ ጌታ አግኝቶ ተደመርኩኝ አረ ገባ መናገሻ ምን አይነት ድምር ነው ግራ የተጋባ ፍየልን ከነብር አይጥን ከድመት ደስኩሮ የሚያጋባ የምንጫው ባላባት የቁንጭራው ጌቶች የገጀራው አዛዥ አንጃና በታኞች አመጣም ካኝና የክራይ ዶክተሮች ዘመን አጨላሚ ዘረኛ አውሬዎች በተራ ከሚቀመጡባት ቦሌ አየር ማረፊያ ከምታብረው ወንበር የዛሬ 10 ዓመት የነከሰኝ ውሻ አየው በሙሉ አይኔ ተደመርኩኝ ብሎ ቁጭ ብሎ ሲናገር ምን አይነት ዘመን ነው ዘመነ ብሳና የሚከራይ ዶክተር ልክ እንደ መኪና የሰው ስም አልብሶ ውሻ አዝሎ አሻጋሪ ምን አይነት ጊዜ ነው የጊዜ አሳፋሪ የኪራይ ዶክተሮች
ቡና ረከቦት እስከ ኢንተርኔት የዘለቀ የወሬ ሱስ ህብረተሰቡ ከአጓጉል ልምዱ እንዲላቀቅ በርካታ ትግሎች ተካሂደዋል። ሆኖም ግን መልኩን እየቀያየረ በየጊዜው ስለሚከሰት ልምድና ተመክሮ ከርሞ ጥጃ ሆኖ ከመሻሻል ይልቅ ወደ አስጠያፊ ጠባይነት እየተቀየረ መምጣቱ እየተስተዋለ ነው። በቀድሞ ዘመን የቡና ስርዓት ላይ የሚደረግ ጨዋታ ሐሜትን እንደ ቁም ነገር ያስፋፋል ተብሎ ነበር የሚወቀሰው። ምንም እንኳን ማህበረሰባዊ ግንኙነት የሚያዳብር ኢንፎርሜሽንን የማስተላለፍ ጥቅም ያለው ቢሆንም ጊዜን በአግባቡ ላለመጠቀም ምክንያት ሆነ ተብሎም ይነቀፋል። ያ ሁሉ አልፎ አዲስ ትውልድ የተጠበቀው አዲስ አስተሳሰብን ይዞ ብቅ ይላል ተብሎ ነበር። እንደ ዘመኑ ያልተለወጠ አስተሳሰብን ለማይትና ለማድመጥ አይደለም እርግጥ ነው ወያኔ የሚባል እርኩስ መንፈስ እንደ አንቀጥ በዝብ ላይ ተጣብቆ ደም እየመጠጠ እንዳለ የሚዘነጋ አይደለም። ይህ የአጋንንት ቁራጭ የሆነ ወያኔ የሚሉት ጉድ ትውልዱን በተለያየ መልኩ ከባህሉ እንዲርቅ ለማድረግ ሲጥር ቆይቷል። አንዳንድ ተከተለው የነጎዱ ቡክኖች ቢኖሩም አልቀበል ብሎ ሃይማኖትንና ባህሉን ጠብቆ ግብግብ ገጠመው ወጣት ቁጥር ቀላል አይደለም። ወያኔ መርዙን ለማሰራጨት የመረጠው መንገድ ቴሌቪዥንና ራዲዮ ጣቢያዎችን በቁጥጥር ስር ማዋል ነበር። በዚህ ምክንያት አንዳንድ ፕሮግራም አቅራቢ ተብዮች ልክ እንደ አለቃቸው እንደ ወያኔ በአሳሰብ ኋላ ቀር መሆናቸውን እየመሰከሩ ይገኛሉ። በአንደኛው ክፍለ ዘመን የመሳፍንት አገዛዝን ካላመጣው ያለ የሚውተረተረው ወያኔ በቆራጥ ኢትዮጵያውያን ወጣቶች እንደተፋጠጠው ሁሉ እነዚህም ጋዜጠኛ በሩን የሚሉ አምራቶኞች ሊነገሩ ይገባል። በመጀመሪያ በአዳዲስ ዘመን ውስጥ መፈጠር ዘመናዊ አያስብልም። ዘመናዊ የሚያደርገው በአሳሰብና በፈጠራ ክህሎት የበለጸጉና የሰለጠኑ ሆኖ መገኘት ነው። ዘመናዊነት የአንድ ማህበረሰብ እምነት የፈጠረውን ባህል ማናናቅ አይደለም። ማክበርና መለወጥ ያለበት ቆንም ከማህበረሰቡ ጋር ሆኖ መለወጥ እንጂ በማህበረሰቡ እሴቶች ላይ ማማገጥ ተገቢ አይሆንም። በኢትዮጵያውያን ዘንድ የተለመደና የተከበረ ባህል አለ። ይህም ለምሳሌ እናትና አባት በልጃቸው ፊት ስለ ወሲብ አያወሩም፣ እርቃናቸውን ተጋልጠው አይታዩም። ይህ አይነቱ የቆየ ልምድና ባህል ዛሬ የተገኘ ሳይሆን ከአዳምና ሔዋን ጀምሮ ያለ ሀፍረትን መከለል የተለመደ ነው። ያለ እድሜ ክልል ያለ ችሎታ መደባለቅን እንደ ስልጣኔ የሚቆጥር ወያኔ ብቻ ነው። አገዛዞችን ተከትለው ማህበረሰቡን በንቀት የሚመለከቱና ህዝብ የማይፈልገውን ነገር በድፍረት እየተናገሩ ያሉ ውሎ አድሮ ከህዝብ ቅጣት አያመልጡም። ከመብትና ከስልጣኔ እንዲቆጠርላቸው የሚፈልጉ ካሉ በጆርናሊዝም ስም የተሰለፉ ዋልጌዎች ናቸው። ሁሉም ነገር ገደብ አለው። ገደቡን ሲያልፍ ማስጠየቁ የማይቀር ነው። ምንም እንኳን ወያኔ የህዝብን ባህል አልባነት ለዓላማው ቢፈልገውም እሱን ተከትሎ የሚያናፍሰው ሁሉ ሀገርን ከማጥፋት ወንጀል ተባባሪ መሆኑን ሊያውቀው ይገባል። ስልጣኔ በዘመን የሚለካ ከሆነ የድሮቹ ዘመናት የስልጣኔ ምንጮች ነበሩና ስልጡን ህዝብ የኖረባቸው ናቸው ማለት ይቻላል። አጼ ቴዎድሮስ ከመለስ ዜናዊ የተሻለ ስልጡን እንደነበሩ የሚያሳየውን ህዝቡን ለማቀራረብ እንጂ ለመለያየት አልሰሩምና ነው። የ50ዎቹና የ60ዎቹ ጋዜጠኞች ለህዝብ መብት የሚሟገቱ በመሆናቸው ለአሁኖቹ አምሮ ተኛ ጋዜጠኞች የተሻሉ እንደሆኑ የሚታይ ነው። አምሮ መተኛትን የሚዋጉ ጋዜጠኞች እንደ መንግስቱ ገዳሙ አይነቶች ነበሩና አቶ መንግስቱ ገዳሙ ግርማዊ ጃንሆይ ማስታወቂያ ሚኒስትርን እንደሚጎበኙ ሲሰማ ታጣፊ አልጋውን ቢሮ አስገብቶ ተኝቶ እያንኮራፋ እንደጠበቃቸው ይነገርለታል። ጋዜጠኝነትን ስራ ፈትነት ለመመስከር ማለት ነው። ያኔ ስንት ድንቅ የጋዜጠኞች በነበሩበት ዘመን ይህ አይነቱ ትችት ከነበረ የአሁኖቹ ምን ሊባል ይሆን? ሀገሪቱ ችግሮቿን ሁሉ ቀርፋ የተቀመጠች ይመስል ስለ ፊልም አክተሮች ሰርግና ልደት ዝንጣና አለባበስ ተጨንቆ በየቀኑ የሚሽረከተው ጋዜጠኛ ምን ሊባል ይሆን? ስንት በየጎዳናው ተጥለው በችግር የሚጉላሉ አዛውንትና ህፃናት ላይ የማይዘግቡ ጋዜጠኛ ስለ መንግስት ምርታማነት ላውራ ሲል ምን ተብሎ ሊፈረጅ ይሆን? የሙያው ባልደረቦች በሰላህ ይሳቸው በመንግስት እንደ ባላንጣ ተቆጥረው ዘብጥያ ሲጣሉ ያየ አንዲትም ነገር ላለመተንፈስ እየማለ የሚመስለው ጋዜጠኛ እንዴት አድርጎ በዚህ ሙያ አባልነት ሊፈረድ ይችል ይሆን? አንዲት ሴት ልጇን አርዳ ቀቅላ በላችው ብሎ የሚዘግብ ጋዜጠኛ የሙያውን ክብር ማዋረዱን እንጂ የእሱን ዘመናዊነት የዜናውን ትምህርታዊነት ግልጥነትና በሳልነት አያሳይም። ይህ አይነቱ ድርጊት ወንጀል በመሆኑ የሚመለከተው ክፍል የሚያየው እንጂ በሰው አእምሮ ውስጥ የሚያሳድረው መጥፎ ሁኔታ ስላለ በአደባባይ እንደ ዜና ቆጥሮ የሚያወሩት አይደለም። ይህን መሰሉን ወሬ በማውራት ስልጡን ሆኖ ከመሰላቸው ተሳስተዋል። ይልቁንስ በከፈቱት ላንቃቸው መሃል የሚከፈተው ሌላ በር አንጎላቸውን ያሳይባቸዋል። ታዲያ በስልጡን አሳሰብና አመለካከት ያለፈው ዘመን ሰው ከአዲሱ ያንሳል ወይም የዘመን ርቀት የኋላ ቀርነት ምልክት ነው ብሎ ማለት እንደምን ይቻላል? በፍልስፍናዎች ውስጥ የነበረው ተማሪ ትምህርቱን መስዋዕት አድርጎ ለህዝብ ሲል መታገሉ አሁን ካለው ትግልን ሸሽቶ ትምህርትን ለግል መወጣጫ ለማድረግ ፈልጎም እንኳን ሳይሳካለት ሲቀር በስራ አጥነት እየተንገላታ ከመታየው ጋር አንጻጽሮ የትኛው ዘመን ተማሪ ትምህርትን አርቆ የማያ መስፋሪያ አደረገ ማለት ይቻላል? አዲስ ዘመን የስልጣኔና የእድገት ሆነ ወይስ የድንቁርናና የኋላ ቀርነት? ስለዚህም ስልጣኔ በስራ እንጂ በዘመን አይለካም። በእርግጥ ከተልባይ ተገኘ ሰሊጥ አብሮ ይወቀጥ አይባልም። የሚመለከተው የውያኔን ፕሮግራም ያዋጣል ብለው በስራ ፈጠራ ሳቢያ የሆነ ያልሆነውን ለህዝብ የሚጠቅምና የማይጠቅመውን ለይቶ ማወቅ የተሳናቸው ነው። አንድ ዘመን ሙሉ በሙሉ የሱልጣኖች ወይም የደንቆሮች ሊሆን አይችልም። በሁሉም ዘመን ውስጥ ሁሉም አይነት ይኖራል። ለማወቅ ለታደለ ክስተቱ በመማር ላልታደለ ደግሞ ከነ ስህተቱ ለመቀበር ህይወት እድሉን ነፍጋ አታውቅም። ድል ለኢትዮጵያ ህዝብ።
Yeah, no cafe. I'm